Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 15 2013 ዓ.ም ምህረት ዝግጅታችን ጀመረ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቅን በመደገፍና መንግስት በሽብርተኝነት የፈረጀው የህወሓት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተው ነበር። ዘገባ ይኖረናል።
የፖለቲካ ላንድስኬፑ እየተቀየረ ያለበት ሁኔታ ነው ያለው። ይሄን የቀየሩ ትላልቅ ነገሮች አሉ። አንደኛው ምርጫ ነው። ሌላው ላንድስኬፑን የቀየረው ትልቁ ነገር የህዳሴ ግድብ ምንድነው?
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ሙሉ ዘገባውን ከዜና በኋላ ታዳምጡታላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በመስተንግዶ ጽዮን ግርማ አብሬያችሁ አመሻለሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቁን በመደገፍና መንግስት በሽብርተኝነት የፈረጀው ህወሓት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተዋል። ነዋሪዎቹ ዓለም አቀፉ ማህበረሰብ የህወሓትን አድራጎቶች እያየ ዝምታን መርጧል ሲሉም ከሰዋል። በምሽቱ አብይ ርዕስ ዝርዝሩን የያዘው ዘገባ ይቀርባል። በሌላ ዜና የሶማሌ ክልላዊ መንግስት ፖሊስ አሸባሪ ላለው ህወሓት በተለያዩ መንገዶች ድጋፍ ሲያደርጉ ነበር ያላቸውን 28 ግለሰቦችና ንብረቶቻቸውን በቁጥጥር ስር እንዳዋለ አስታወቀ። ፖሊስ ከ28ቱ መካከል የ12ቱን ምርመራ ጨርሶ የክስ ፋይል መክፈቱንም አስታውቋል። የክልሉ ፖሊስ የሶማሌ ልዩ ኃይል ወደ ሰሜን ኢትዮጵያ መዝመቱን ተከትሎ አፍራሽ ፕሮፓጋንዳ የሚነዙትንም ከድርጊታቸው ይታቀቡ ሲል አስጠንቅቋል። አዲስ ቸኮል ዝርዝሩን ይዟል።
የሶማሌ ክልል መንግስት በተለያዩ መንገዶች አሸባሪ ላሉት ህወሓት ድጋፍ ሲያደርጉ ነበር ያላቸውን 28 ተጠርጣሪዎች በቁጥጥር ስር መዋሉን አስታወቀ። የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር መሐመድ አሊ ሐሰን ለቪኦኤ በሰጡት ቃል የተጠርጣሪዎቹ ተሽከርካሪዎችን መያዛቸውን ተናግረዋል።
ይህ ቦታ ያው ጁንታ ወይንም የቲፒኤልኤፍ ወያኔ ሴል ሊኖረው ይችላል ተብሎ ነው ያው የሚገመተው። በአጠቃላይ በኛ አካባቢ በተለይ በሶማሌ ክልል ባሳለፍነው 27 ዓመታት ሲበድሉ፣ ህዝብ ሲጨፈጨፉ፣ ንብረት ሲዘርፉ ነበረ። ስለዚህ በዛ መሰረት የፌደራል መንግስት ወይም የተለያዩ የመንግስት አካላት በመተባበር ያው እኛ በኛ አካባቢ የተያዘው አጠቃላይ 28 ሰዎች ናቸው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ከቀናት በፊት ባወጣው መግለጫ በአዲስ አበባና የተለያዩ ሀገሪቱ ክልሎች የትግራይ ክልል ተወላጅ የሆኑ ዜጎች እየታሰሩና ንግዳቸው እየተዘጋ ልዩ ልዩ እንግልትም እየደረሰባቸው ነው ሲል መግለጫ አውጥቶ ነበር። በዚህ ረገድ የሚቀርበው ቅሬታ ግን እኛን አይመለከትም ይላሉ ኮሚሽነር መሐመድ። እንደርሳቸው አባባል ከተጠርጣሪዎቹ መካከል ከፊሎቹ ምርመራ እየተካሄደባቸው ያሉ፣ ከፊሎቹ ደግሞ ምርመራው ተጠናቆ የክስ ፋይል የተከፈተባቸው ናቸው ብለዋል። በክልሉ ግን በርካታ የትግራይ ክልል ተወላጆች አሁንም በሰላም እየኖሩ ነው ብለዋል።
ኦሬዲ 12ቱ ፋይላቸው ተጠናቆ ያው ፍርድ ቤት ቀርቦ ያው ውሳኔ ላይ ናቸው። ሌላ 16 ደግሞ ምርመራ ላይ ናቸው። በትክክል በርካታው ካሉ ክልላውን በርካታ እነዚህ ብሔረሰቦች አሉ። የእነሱ በተለይ የትግራይ ብሔር አለ፣ ግን በብሔራቸው መሰረት አይደለም። ግን ድጋፍ ይሰጣሉ፣ ገንዘብ ይልካሉ፣ ወይንም ጦርነት ላይ ሆኖ ንብረቱን እዚህ ሲሰራ ነው እንጂ ለምሰራም እዛ ጦርነት ያለ አንድ ጀረናል ምክና ወይንም ንብረቱ ወይንም ቡተሉ እዚህ የሚሰራ ከሆነ ያው ለሀገራችን ጠንቅ ነው። እዚህ የሚወጣው ግር ገቢ ያ ወሬቱ መሄዱ አይቀርም። ስለዚህ እነዛ አካባቢ ነው እንጂ የማንም ብሔረሰብ እንትን ተብሎ አይደለም። በርካታ አለ፣ ግን እስካሁን ያዝነው 28 ነው። ከ28 አጣርተን 12 ፍርድ ቤት ቀርቧል። 16ቱ ምርመራ ላይ ነው። ስለዚህ ነው እንጂ ለማንም ይበሩ እንትን ተብሎ አይደለም።
ኮሚሽነሩ አያይዘውም ሰሞኑን የሶማሌ ክልል ልዩ ኃይል ወደ ሰሜን ኢትዮጵያ መሄዱን ተከትሎ የዋ ተላላኪ ያሏቸው አንዳንድ የክልሉ ተወላጆች በልዩ ኃይሉ ላይ የስማጽፋ ዘመቻ መከፈታቸውን ገልጸው ይህንን ድርጊት የሚፈጽሙ ግለሰቦች ከዚህ ድርጊታቸው እንዲታቀቡ አስጠንቅቀዋል። እንደርሳቸው አባባል ልዩ ኃይሉ የሀገሪቱን ህገ መንግስታዊ ስርዓት ማስከበር ቃለ መሐላ የፈጸመበት ግዴታ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። የሶማሊያ ሽብርተኛ ቡድን አልሸባብ ከሚቀጥለው ሳምንት ጀምሮ በሀገሪቱ በሚደረገው ምርጫ ህግ አውጪ የምክር ቤት አባላትን ለመምረጥ ከየአካባቢው ማህበረሰብ በተሰየሙ ተወካዮች ላይ ጥቃት እንሰነዝራለን ሲል አስጠነቀቀ። የአልሸባብ ታጣቂ ቡድን ሶማሊያ ውስጥ የሚካሄደውን መጪውን ፕሬዝደንታዊና የህዝብ ተወካዮች ምርጫ አውካለው ሲልም አስጠንቅቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት USAID ለዲሞክራሲያዊት ኮንጎ ሪፐብሊክ የልማት መርሃ ግብሮች መርጃ በቀጣዮቹ 5 ዓመታት የሚጠናቀቅ $1.6 ቢሊዮን እርዳታ እንደሚሰጥ ይፋ አደረገ። በቀጣዮቹ 5 ዓመታት የልማት እርዳታው ኮንጎ ለምታከናውናቸው የጤና ዘርፍ ማጠናከሪያ፣ ነጻ የትምህርት ዕድል ለዜጎቿ ሁሉ ለማዳረስ እንዲሁም ለጸጥታና ለመሰረተ ልማት ግንባታ መርሃ ግብሮች የሚውል እንደሆነ ተመልክቷል። እርዳታውን የዩናይትድ ስቴትስ እና የዲሞክራሲያዊት ኮንጎ ሪፐብሊክ ባለስልጣናት ባካሄዱት የ2 ቀን ስብሰባ ላይ ይፋ አድርገውታል። አንዳንድ የኮንጎ የሲቪል ማህበረሰብ ተቋማትና የምስራቅ ኮንጎ ነዋሪዎች በበኩላቸው የሀገሪቱ መንግስት የሚሰጠውን እርዳታ ለተዘረዘሩት ዘርፎች እንጂ ለሌላ ጉዳይ እንዳያውል አሳስበዋል። ማዳጋስካር ውስጥ ፕሬዝደንቱን ለመግደል በማሰር የተጠረጠሩ በርካታ ሰዎች በቁጥጥር ስር ውለዋል ተባለ። ዛሬ የማዳጋስካር ጠቅላይ አቃቢ ሕግ ቢሮ ባወጣው መግለጫ የታሰሩት ሰዎች ፕሬዚደንት አንድሪ ራጆሊና ለመግደልና የደሴቲቱን ጸጥታ ለማወክ እንዲሁም ሌሎችንም በርካታ ሰዎች ለመግደል በተደረገ ሴራ ተሳትፈዋል በሚል ተጠርጥረው እንደተያዙ አስታውቋል። ከታሰሩት ተጠርጣሪዎች መካከል የሀገሪቱ ዜጎችና የውጭ ሀገር ሰዎችም ይገኙባቸዋል ያለው መግለጫው ክትትሉ ቀጥሏል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካይ በእለት ከ26,000 በላይ አዲስ የኮሮና ቫይረስ ተጋላጮችን መመዝገቧ ተገለጸ። ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ነው የተገለጸው። ከተመዘገቡት የኮቪድ-19 ህሙማን 80% የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ በሚባለው ዝርያ አይነት የተያዙ መሆናቸው ተገልጿል። የባይደን አስተዳደር በአዲስ መልክ ያገረሸውን ቫይረስ መዛመት ለመከላከል የቀየሰውን ስትራቴጂ በተመለከተ በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና ቻይና የዓለም የጤና ድርጅት የኮቪድ-19 ምንጭን ለማጥናት እንደገና ማቀዱ በጣም አሳዝኖኛል ስትል ተናገረች። የቻይና ብሔራዊ የጤና ኮሚሽነር ምክትል ሚኒስትር ዣንግ ዩክሲን የዓለም የጤና ድርጅት የኮቪድ-19ን አነሳስ በተመለከተ 2ኛ ምዕራፍ ጥናት ለማካሄድ ማቀዱ በጣም አሳዝኖናል ብለው ኮሮና ቫይረስ የተዛመተው ከቻይና ቤተ ሙከራ አምልጦ ነው የሚባለው መላምት ከእውነት የራቀ ነው ሲሉ አጣጥለዋል። ባለፈው ሳምንት የዓለም የጤና ድርጅት ዋና ስራ አስኪያጅ ዓለም አቀፍ የኮቪድ-19 ወረርሽኝ ከቻይና ቤተ ሙከራ ካመለጠ ቫይረስ ጋር ግንኙነት ሳይኖረው አይቀርም የሚለውን መላምት ከወዲሁ ትክክል አይደለም ብሎ ድምዳሜ ላይ መድረስ አይቻልም ሲሉ ተቀብለዋል። የቻይናው ከፍተኛ የጤና ጥበቃ ባለስልጣን ዣንግ በበኩላቸው ውሃን በሚገኘው ቤተ ሙከራ ሰውን በቀጥታ ሊያጠቃ የሚችል ቫይረስ የለም ብለው ቻይና ይህንን ጉዳይ በተደጋጋሚ ማብራሪያ ሰጥታበታለች ብለዋል። ሳይንሱን የማያከብር ጉዳይ በመሆኑ ቻይና ልትቀበለው አትችልም ብለዋል የቻይናው ባለስልጣን። ዛሬ ቤጂንግ ላይ ለጋዜጠኞች በሰጡት ቃል ኮሮና ቫይረስ መጀመሪያ የተቀሰቀሰባት ውሃን ከተማ የሚገኘውን የቤተ ሙከራ መፈተሽን የሚያቀው የዓለሙ ድርጅት ሐሳብ እጅግ በጣም አሳዝኖናል ነው ያሉት። በዚሁ የአውሮፓ 2021 ዓመተ ምህረት የዓለም የጤና ድርጅት ተመራማሪዎች ቫይረሱ ከወዴት እንደመነጨ ለማጥናት ውሃንን ጎብኝተው እንደነበረ የሚዘነጋ አይደለም። ኮሮና ቫይረሱ ወደ ሰው የተዛመተው ከእንስሳት ሳይሆን አይቀርም። አንዳንዶቹ የዘርፉ አዋቂ ባለሙያዎች እንደሚሉት ከውሃን የቫይረስ ምርምር ቤተ ሙከራ አምልጦ ነው የሚለው መላምት እጅግ የማይመስል ነው የሚል ድምዳሜ ላይ ደርሰው እንደነበረም አይዘነጋም። የዓለም የጤና ድርጅት ዋና ዲሬክተር ቴድሮስ አድሃኖም ግን ቻይናን ያሏትን መረጃዎችና ሰነዶች እንዳሉ ሁሉንም ለመርማሪዎቹ ለማሳየት ፈቃደኛ ባለመሆን ሙሉ በሙሉ በክትትሉ ለመተባበር ፈቃደኛ ሳትሆን ቀርታለች ብለው ወቅሰዋል። ቫይረሱ ከቤተ ሙከራው ያመለጠ ነው የሚለውን ጨምሮ በቀረቡት መላምቶች በሙሉ ክትትሉ እንዲቀጥልም አሳስበዋል የዓለም የጤና ድርጅት ስራ አስኪያጅ። የቻይና ባለስልጣናትና የዜና ማሰራጫዎች በበኩላቸው ቫይረሱ ከዩናይትድ ስቴትስ ወታደራዊ ቤተ ሙከራ አምልጦ ሊሆን ይችላል ማለት የጀመሩ ሲሆን የሳይንስ ባለሙያዎች ማህበረሰብ ግን መላምቱን በስፋት ውድቅ አድርጓል። በሌላ የኮቪድ-19 ዜና አንድ አዲስ የወጣ ጥናት በሁለት ጊዜ የሚሰጡት የኮቪድ-19 ክትባቶች በከፍተኛ ፍጥነት ተላላፊ የሆነውን ዴልታ የሚባለውን ቫይረስ በሚገባ የሚከላከሉ መሆናቸውን ገለጸ። ትናንት ረቡዕ በኒው ኢንግላንድ የሕክምና ጉዳዮች መጽሔት ላይ የታተመው ጥናት ያካሄዱት የኢንግላንድ የጤና ጥበቃ ተመራማሪዎች በሁለት መርፌ የሚሰጠው የፋይዘሩ ክትባት በዴልታው ዝርያ ምክንያት የሚከሰቱ ህመሞችን 88%፣ አልፋ የሚባለውን ዝርያ ደግሞ 93% የመከላከል አቅም እንዳለው ነው የገለጹት። የአስትራዜኒካው ክትባት ደግሞ ዴልታው ቫይረስ የሚያስከትለውን ህመም በ67%፣ አልፋውን ደግሞ በ74% እንደሚከላከል ጥናቱ ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሜክሲኮ በኩል በድብቅ የሚጎርፈውን ኦፒዮይድ በመባል የሚታወቀውን አደገኛ መድኃኒት ለማስቆም የቻይናን መንግስት መጋፈጤን እቀጥላለሁ ሲሉ ተናገሩ። ኦፒዮይድስ በሚባል ጥቅል ስም የሚታወቁት መድኃኒቶች ለከባድ ህመም ማስታገሻ የሚሰጡ እንዲሁም ሄሮይንን የመሳሰሉ አደገኛ ሱስ አምጪና አደንዛዥ ቅመሞችን የሚጨምሩ መድኃኒቶች ናቸው። ፕሬዚደንት ባይደን ከኦሃዮ ክፍለ ሀገር ሲንሲናቲ ከተማ በሲኤንኤን ቴሌቪዥን በተዘጋጀ ውይይት ላይ ሲናገሩ በዚህ ችግር ዙሪያ የሚሰሩ ባለሙያዎች በፍትህ ሚኒስቴር ውስጥ በርከት አድርገን አሰማርተን ስራችንን ቀጥለናል ብለዋል። ኢራን ውስጥ በውሃ እጥረት ምክንያት 7ኛ ቀኑን በያዘው የተቃውሞ እንቅስቃሴ 3ኛ ሰው መገደሉ ተዘገበ። ድርቅ ባጠቃው የኢራን ደቡብ ምስራቃዊ አካባቢ በተፈጠረው የውሃ እጥረት የቀሰቀሰው ተቃውሞ ወደ ሌሎች ከተሞች መስፋፋቱንና 3ኛ ሰው መገደሉን ባለስልጣናቱ ናቸው ያስታወቁት። ቪኦኤ በኩዜስታንና ኢስፋሃን ክፍለ ግዛቶች የተካሄዱትን ሰልፎች የሚያሳዩትን ምስሎች በነጻ ምንጭ በኩል ለማረጋገጥ አልቻለም። ቪኦኤ ከሀገሪቱ ዘገባዎችን እንዳያቀርብ በኢራን መንግስት እንደታገደ የሚታወስ ነው። በቶኪዮ ኦሊምፒክ ዜናዎች እንሻገራለን። ዓለም አቀፉ የኦሊምፒክ ኮሚቴ በቶኪዮ ኦሊምፒክ ወቅት የዘር መድሎን በመቃወም የሚደረጉ የተወዳዳሪዎችን እርምጃዎች ምስል በኦፊሴላዊ ገጾች ላይ ለማስተናገድ ፈቃድ መስጠቱ ተገልጿል። የኦሊምፒክስን ቻርተር 50ኛ ህግ በማጣቀስ ለአስርት ዓመታት አትሌቶች በውድድር ስፍራዎች የተቃውሞ ትዕይንቶችን እንዳያከናውኑ ሲከለከል የከረመው ኮሚቴው በቅርቡ ያንን ክልከላ እንዳነሳ ነው የተገለጸው። ይሁን እንጂ ቀደም ብሎ በተጀመረው የሴቶች እግር ኳስ ዘርፍ የአምስት ቡድኖች አባላት የዘር ፍትሃዊነትን መደገፋቸውን ለማሳየት ጨዋታው ከመጀመሩ በፊት የተንበረከኩ ቢሆንም ምስላቸው ግን በኮሚቴው ኦፊሴል ገጽ ላይ ሳይወጣ ቀርቷል። ለወደፊቱ ግን መሰል ትዕይንቶችን የሚያሳዩ ምስሎች እንደሚካተቱ ኮሚቴው ዛሬ አስታውቋል። ከቶኪዮ ኦሊምፒክ ጋር የተገናኘ አንድ ዜና አክለን እናበቃለን። የቶኪዮ ኦሊምፒክ አዘጋጅ ኮሚቴ የመክፈቻውን ስነ ስርዓት መሪ ዲሬክተር ከስራው እንዳባረረ ተሰማ። ኮሚቴው ይህንን እርምጃ የወሰደው ኬንታሮ ካባይሺ የተባለው መርሃይ ትርኢት ከአመታት በፊት በነበረ አስቂኝ የቴሌቪዥን ዝግጅት ላይ በአይሁዶች የጅምላ ፍጅት ወይም ሆሎኮስት ላይ ተሳልቋል በሚል ነው። ቶኪዮ ኦሊምፒክ በነገ ዕለት እንደሚከፈት ይጠበቃል። ከተወሰኑ ባለስልጣናት እንግዶችና የዜና አውታሮች በስተቀር ተመልካቾች በመክፈቻው መርሃ ግብር ላይ አይገኙም። ዘገባው የአሶሺየትድ ፕሬስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 15 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የአዲስ አበባ ከተማ ነዋሪዎች የታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መጠናቀቅን በመደገፍ መንግስት በሽብርተኝነት የፈረጀው ህወሓት ቡድን ከፍቶታል ያሉትን ጥቃት ለማውገዝ ዛሬ ሰላማዊ ሰልፍ ወጥተዋል። ነዋሪዎቹ ዓለም አቀፉ ማህበረሰብ የህወሓትን አድራጎቶች እያየ ዝምታን መርጧል ሲሉም ከሰዋል። ፀሐይ ዳምጠው ዝርዝር አላት።
በብዙ ሺዎች የሚቆጠሩ የአዲስ አበባ ከተማ ነዋሪዎች መንግስት አሸባሪ ነው ሲል የከሰሰውን የህወሓት ቡድንን በመቃወምና የሀገር መከላከያ ሰራዊትን በመደገፍ በመስቀል አደባባይ ሰላማዊ ሰልፍ አካሂደዋል። ነዋሪዎቹ በሰልፉ ላይ አሸባሪ የተባለውን ቡድን የሚያወግዙ መፈክሮችን አሰምተዋል። የመከላከያ ሰራዊታችን የሉዓላዊነታችን ምልክት ነው። ከጀግናው መከላከያ ሰራዊት ጎን ነን። የህወሓት አሸባሪ ቡድን የሁሉም ኢትዮጵያዊ ጠላት ነው። የአብሮነት ጉዟችን በሽብርተኞች አይደናቀፍም የሚሉ እንዲሁም ህዳሴ ግድብ ብርሃናችን ነው የሚልና ሌሎች የግድቡን ሁለተኛ ዙር ሙሌት የተመለከቱ በርካታ መፈክሮች ሲሰሙ ነበር። ሰልፉ ላይ ከነበሩት መካከል ወይዘሮ ምህረተ ወርቅ ከካናዳ የመጡ መሆናቸውን ተናግሯል። አቶ ክፍሎም ክዳኔም ሌላው የሰልፉ ተሳታፊ ናቸው።
በጣም በሚገርም ሁኔታ ሀገራችንን ሲከፋፍል አንድነታችንን ሲነጥል የኖረ ዝምታው የህወሓት ቡድን እስካሁንም ድረስ ማንነታችንን ጥሶ ከዚህም በኋላ የኢትዮጵያ መከላከያ ሰራዊት የትግስት ጊዜ ሰጥቶት ያልተመለሰ በመሆኑ አሁንም ለሚወስደው እርምጃ ከጎኑ ለመሆን እስከ ህይወት መስዋዕትነት ለመክፈል ዝግጁ መሆኔን ነው እኔ መግለጽ የምፈልገው።
በሰልፉ ላይ ንግግር ያደረጉት የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ እንዲህ ብለዋል።
በፍቅር እንጂ በኃይል የማይንበረከተው ህዝባችንን ይዘን በርካታ ፈተናዎች ውስጥ አልፈን በአንድነትና በዝናብ ቆመን የገጠሙንም ፈተናዎች ሁሉ በድል እየተሻገርን ነው።
ደግናው የመከላከያ ሰራዊታችን ግን ብዙ ዋጋ እየከፈለ ተመን የማይገኝለትን ይህንን ዋጋውን ለኢትዮጵያ ክብር፣ ለኢትዮጵያ አንድነት፣ ለኢትዮጵያ አብሮነት፣ ለኢትዮጵያ ነጻነት የከፈለው ዋጋ እንደሆነ አውቀን ከምንጊዜውም በላይ ድጋፋችንን በሁለንተናዊ መልክ አጠናክረን ከጀግናው መከላከያ ሰራዊታችንና ከመላው የጸጥታ ኃይላችን ጎን ተጠናክረን መቆማችንን እናሳውቃለን፣ ድጋፋችንንም እናጠናክራለን።
ኢትዮጵያ የተለያዩ ጫናዎች ተቋቁማ የህዳሴ ግድብ ሁለተኛ ዙር ውሃ ሙሌት ማሳካቷን ለዓለም አቀፍ ማህበረሰብ ትምህርት የሰጠ ነው ሲሉ ወይዘሮ አዳነች አክለዋል።
ኢትዮጵያ ዲሞክራሲን መሰረት የተከለችበትን ስድስተኛውን አገር አቀፍ ምርጫ የታላቁን የህዳሴ ግድባችን ሁለተኛውን ሙሌት በድል በማጠናቀቅ በዓለም መድረክ ጭምር በአሸናፊነት ደምቃ የወጣችበትን ድሎች መጥቀስ ይቻላል። ኢትዮጵያውያን በታላቁ የህዳሴ ግድብ ሁለተኛ ዙር የውሃ ሙሌት አስመልክቶ ሲደርስብን የነበረውን ወከባና ጫና ተቋቁመን የአፍሪካ ጉዳይ በአፍሪካውያን ብለን ግድባችንን በመሙላት ጥርሳችንን ነፍሰን ለተቀን ፈርተን ተፈጥሮ ማግዞን የሁለተኛውን ዙር ሙሌት በደል በማጠናቀቃችን መላው የኢትዮጵያ ህዝብ ይህ የልፋታችሁ ዋጋ ስለሆነ እንኳን ደስ ያላችሁ ማለት ወዳለሁ።
ምክትል ካንቲባ በአለም አቀፍ ማህበረሰብ ላይ ያላችሁን ቅሬታም አስምቷል።
በሰሜን የጀመርነው የህግ ማስከበር ዘመቻን በድል በማጠናቀቅ ላይም በአስተኛ መረጃ መንግስትን በመወንጀልና የኢትዮጵያን ስም በአለም ላይ ለማጉደፍ ጥረት ሲያደርግ የቆየው የህወሓት ቡድን ከኢትዮጵያ በተዘረፈ ገንዘብ የገዛቸውን የተለያዩ አካላትን በኢትዮጵያ ስም ማጥፋት ዘመቻ ላይ እንዲቀላቀሉ እያደረገ ብዙ ጥረት ሲያደርግም አይተናል፣ አስተውለናል። ያላግባብ የፈረሳችንን ስም ሲያጠፋ የሚውለው አንዳንድ የዓለም አቀፍ ሚዲያዎችንም አሰልፎ ነኚህ ሚዲያዎች ጁንታው የህወሓት ቡድን ህፃናትን ለጦርነት ሲጠቀም እንኳን አይቶ እንዳላየ በዝምታ ማለፋቸው አላማቸውን ገሃድ ያወጣ ማንነታቸውን ያጋለጠ ተግባር ሆኖ አይተነዋል። ከሁሉም በላይ የነዚህ አካላት ተግባር የጁንታውን ኢትዮጵያን የማድማት አባዜ የደገፈ የሉዓላዊነታችንን ቀይ መስመር ያለፈ ሆኖም አግኝተነዋል።
በሌላ በኩል የከተማው ወጣቶች ማህበር ፕሬዝዳንት ገዛኸኝ ገብረማርያም የከተማው ወጣቶች በሰልፉ አንድነታቸውን ለዓለም አቀፍ ማህበረሰብ አሳይተዋል ሲሉ ተናግሯል።
የህወሓት ጁንታው ቡድን የተለያዩ የአስተት የፈጠራ ማወናበጃ መንገዶችን በመጠቀም እውነታውን በማዛባት አንዳንድ የውጭ ሚዲያ አካላትና አክቲቪስቶችን በመጠቀም እያሳሳተ እንዳለ ተመለከትን ነው። ስለሆነም እኛ ወጣቶች ለመላው ዓለም ለማስተላለፍ የምንፈልገው መልእክት ኢትዮጵያ እውነትን ይዛለች።
ይህ በእንዲህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የዛሬ 3 ሳምንት ለጸጥታ ጥበቃ ምክር ቤት አድርገውት በነበረ ንግግር መንግስት በሰብአዊ ምክንያቶች የተናጠል ተኩስ አቁም ቢያውጅም ትግራይ ውስጥ ያለውን ሰብአዊ አደጋ ለማስወገድ ማሰቡን በተግባር ማሳየት አለበት ብለው የማብራት የስልክ የባንክና ሌሎችም አቅርቦቶችን ለማድረስ አስፈላጊ አገልግሎቶችን እንዲከፍት ጠይቀው ነበር። ያለበለዚያ ተኩስ አቁም ሳይሆን ከበባ ነው ብለዋል። እርዳታ ያለ ችግር መድረስ እንዲችልና ግጭቶች እንዲቆሙ ያሳሰቡት አምባሳደር ቶማስ ሁሉም ወገኖች ወነሰኛ የሆነ ተኩስ አቁም ላይ ለመድረስ እንዲደራደሩ የምደረስበትን ተኩስ አቁምም እንዲያከብሩ ጠይቀው ነበር። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና ምግብ ዋስትና ህገወጥ የህወሓት የታጠቀ ኃይል ሲል የጠራውን ኃይል በክልሉ አርብቶ አደሮች ላይ ወሰደ ባለው ወታደራዊ ጥቃት ወደ 70,000 ህዝብ ከአካባቢው መፈናቀሉን አስታወቀ። የክልሉ መንግስት 4 መጠለያ ካምፖችን በማዘጋጀት ተፈናቃዮችን ለማስፈር እንቅስቃሴ መጀመሩ ታውቋል። መስፍን አራጌ ዝርዝር አለው።
ከአሜሪካ ድምጽ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ጁንታ ሲሉ የጠሩት ታጣቂ ኃይል ጥቃት እንደፈጸመባቸው ገልጸዋል።
በተከፈተብን ጦርነት 5 ወረዳዎች ተቀላይ በዚህ በጁንታው ተይዞብናል። እዛ አካባቢ አሁን በነጻ መንቀሳቀስ አይቻልም። ህዝብን ያለበትን ሁኔታ ለማወቅ አስቸጋሪ ነው።
ጥቃቱን ተከትሎም በብዙ ሺዎች የሚቆጠሩ የህብረተሰብ ክፍሎች መፈናቀላቸውን አረጋግጠዋል።
70,000 የሚሆን ማህበረሰብ ከኡዋ ወረዳ፣ ጎዲና ወረዳ፣ ቴሩ ያሉና አወራ አጠቃላይ 69,000 ወደ 70,000 የሚሆን ህዝብ ተፈናቅሏል። ስለዚህ ለነዚህ የሚያስፈልገውን የምግብ፣ የመጠለያ፣ የቁሳቁስ ፍላጎት ለይተናል።
ለተፈናቃዮቹ ማቆያ 4 የመጠለያ ጣቢያዎች እየተሰሩ መሆናቸውን የጠቀሱት ኃላፊው ለተወሰኑ ተደራሽ የህብረተሰብ ክፍሎች ድጋፍ መሰጠቱን ጠቁመዋል።
አንደኛ ጋሊኮማ ይባል መጠለያ እዛ ጎሊና ወረዳ አካባቢ ተቋቁሟል። ሁለተኛ ደግሞ ናማዓራ በሚል ወይም ደባይራ በሚባል አካባቢ በቴሩ አካባቢ ተቋቁሟል። ሶስተኛ ጭፍራ ወረዳ ላይ አንድ ተፈናቃዮች ተሰበሰቡበት ቦታ አለ። ሌላኛው ሎጊያ አካባቢ እስካሁን ለመለየት ይችላል። በአጠቃላይ በእኛ በኩል ያው በክልሉ አቅም ተደራሽ ሆነ አካባቢዎች ላይ የተወሰነ እርዳታ ማቅረብ እየሞከርን ነው። ለአንድ ሺህ ሰው የሚሆን ምግብና አንዳንድ የቤት ቁሳቁስ ወይም መጠለያ የሚሆን ነገር የተሰጠበት ሁኔታ ነው ያለው።
ከችግሩ አሳሳቢነት አንጻር በክልሉ መንግስት ጥረት ብቻ ሰብአዊ ድጋፉን ለማዳረስ እንደሚከብድ ያመለከቱት አቶ መሐመድ በአካባቢው ከሚገኙ ዓለም አቀፍ ግብረሰናይ ድርጅቶች ጋር መምከራቸውን አያይዘው ጠቅሰዋል።
በተለይ በክልሉ እየሰሩ ያሉት የተባበሩት መንግስታት ድርጅት አካላት በተለይ ዩኤንኦቻ፣ ደብሊውኤስዲ፣ ዩኒሴፍ እንዲሁም ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን የተባሉ ዋና ዋና የዩኤን ኤጀንሲዎች አሉ። ሌላ ደግሞ የተለያዩ እንጂዎች አሉ። እነሱ ጋር ዛሬ የጋራ ስብሰባ ነበረን። ባለው ሁኔታ ላይ ከትናንት ጀምሮ እየተገናኘን ያለውን ኢንፎርሜሽን እየተለዋወጥ እንገኛለን። ስለዚህ ዛሬ ያለውን አጠቃላይ የነባራዊ ሁኔታን ስናይና ስንገመግም ነበረ። ፍላጎታችን ለይተናል። ቅድሚያ ሊሰጥ የሚገቡ ነገሮች ይታወቃሉ። ለምሳሌ የምግብ፣ የመጠለያ እንዲሁም መድኃኒትና የእናቶችና ህጻናት ምግብ፣
የውሃና የንጽህና አገልግሎት ድጋፍም እንደሚያስፈልግ አመልክተዋል።
እንዲሁም እንደዚህ በጦርነት ጊዜ ደግሞ የሴቶች ትንኮሳ ሀራስመንት ሊከሰስ ስለሚችል እሱን ደግሞ ፕሮቴክሽን በሚባል እንትን ላይ እሱ ላይ
ጥበቃ ማለት ነው
መንቀሳቀስ ስለሚያስፈልግ እሱ ላይ ሰፊ ውይይት አድርገን እሱን እያንዳንዱ የሚመለከታቸው መዋቅራዊ የሆነ አደረጃጀት ስላለን በዛ አደረጃጀት እንዲታይና አስቸኳይ የሪሶርስ መንቀሳቀስ ስራዎቹ እንዲጠናከሩ አቅጣጫ ሰጥተናል ማለት ነው።
የተወሰኑ ተፈናቃዮች ወደ ካምፖቹ መዝለቃቸውን አመልክተው አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን ይናገራሉ።
እስካሁን ቅድም የጠቀስኩት አራት ካምፕ ላይ ያው የተሰባሰቡ ይገኛሉ። ሌሎች ግን እስካሁን ተበትነው በየጫካ በየጥሻ እስካሁን ራሳቸው ደብቀው ያላገኘናቸውም ተደራሽ ያልሆኑ ማህበረሰቦች በጣም በርካታ ናቸው። እነሱን እስከሚረጋጉና ሁኔታው ደግሞ አሁንም ጦርነቱ እየተካሄደ ስለሆነ እንግዲህ ከባድ ሁኔታ አለ ማለት ይቻላል።
በሰው ሰራሽና የተፈጥሮ ችግር የአፋር ሕዝብ በተለይም አርብቶ አደሩ ከተጋረጠበት አደጋ ኢትዮጵያውያን በተባበረ ኃይላቸው እንዲታደጉ ጥሪ አስተላልፈዋል።
የኢትዮጵያ ሕብረተሰብ በጣም በሚገርም ሁኔታ አፋር ላይ የዛሬ ዓመት የተከሰተውን ጎርፍ አደጋ ማህበረሰቡን ለማቋቋምና ለመደገፍ ከጫፍ ጫፍ ተንቀሳቅሶ ከፍተኛ ድጋፍ አድርገውልናል። በዛ አጋጣሚ ከፍተኛ ምስጋና እና አክብሮት አለን። አሁንም ሁኔታው ተባብሶ የሚቀጥል አይነት ስጋት አለን። ስለዚህ አሁንም ክልሉና የክልሉ መንግስት እየተንቀሳቀሰ ነው። ግን ከፍተኛ ጫና የሚፈጥር ከሆነ ምናልባት ሁሌ እንግዲህ መለመን መጠየቅ ይከብዳል። የቦታ ችግሮች አሉ፣ እሱን እንረዳለን። ነገር ግን በተለይ ባለሀብቶች እና አቅም ያላቸው ክልሎች ካሉ ምናልባት ትኩረት ሰጥተው ይህንን ችግር በመደጋገፍ እና በመረዳት ካልተወጣን ከፍተኛ አደጋ የተጋረጠብን ስለሆነ ለሁላችን ላይ ማለት ነው። ይሄ አደጋ ብቻ አይደለም፣ አፈር በጣም ብዙ የተፈጥሮ አደጋዎች አሉ። አሁንም ጎርፍ ስጋት ውስጥ ነን። በሌላ መልኩ ደግሞ ከዚህ የሌላ አካባቢ ግጭቶች አሉ። ስለዚህ ያ ሁላ ታሳቢ ስናደርግ ከፍተኛ ጫና ውስጥ ያለ ክልል መሆኑን እንዲረዱና በተለይ የፌዴራል መንግስት ደግሞ ትኩረት ቁጥር አንድ አድርጎ እንዲሰራና እንዲንቀሳቀስ በዚህ አጋጣሚ ማሳሰብ እፈልጋለሁ።
ይህ በእንዲህ እንዳለ ጦርነት ከገጠሙት አካላት ድል ተቀዳጅተናል የሚሉ መግለጫዎች እየወጡ ነው። የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነን ጠቅሶ የኢትዮጵያ ዜና አገልግሎት እንደዘገበው የኢፌዴሪ ሀገር መከላከያ በአፋር ክልል አለሌ ሱሉላና በቆቦ አሸባሪ ሲል የጠራውን የህወሓት ቡድን እንደደመሰሰ ገልጿል። ኮሎኔሉ በአፋር ክልል አለሌ ሱሉላ አካባቢ ሜዴ የሚል ስያሜ ያለው ኃይል የሽብር ጥቃት በመፈጸሙ ሙሉ ለሙሉ ተደምስሷል ማለታቸውን ኢዜአ ዘግቧል። በተጨማሪም መከላከያ ሰራዊት በቆቦ የተከፈተብኝን የሽብር ጥቃት ለመመከት ወሰድኩት ባለው መከላከል እርምጃ ቡድኑ መደምሰሱ ተጠቁሟል። ኢዜአ በፎቶ አስደግፎ ባወጣው ዘገባ ህወሓት ለውጊያ አሰማርቷቸዋል የተባሉ ህጻናት መከላከያ ሰራዊት መማረኩን አስነብቧል። በሌላ በኩል ድምጸ ወያነ የትግራይ ኮማንድ ፖስት ሲል የገለጸውን አካል ጠቅሶ ባወጣው ዘገባ በአፋር ክልል አውላ አካባቢ በኢትዮጵያ መከላከያ ሰራዊት ላይ ድል መቀዳጀቱን ጠቅሶ በርካታ ወታደሮችን እንደገደለ ቁስለኛ እንዳደረገና እንደማረከ ገልጿል። በዞብል አካባቢም የአማራ ልዩ ኃይልን ደምስሻለሁ ያለ ዘገባው አካባቢውን እንደተቆጣጠረና ወታደራዊ መሳሪያዎችን እንደማረከ ጠቅሷል። ማምሻውን ወደ ቆቦ ደውለን ለማረጋገጥ እንደሞከርነው አካባቢው አንጻራዊ ሰላም ሰፍኖበት ነው ያለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንወሰዳችሁ። ስድስተኛው አጠቃላይ ምርጫ የህዳሴው ግድብ ሁለተኛ ሙሌትና ወቅታዊው የትግራይ ክልል ጉዳይ የኢትዮጵያን የፖለቲካ ምህዳርና የዓለም አቀፉን ማህበረሰብ እይታ በመቀየር ላይ መሆናቸውን የኢትዮጵያ መንግስት ገለጸ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ ከምርጫውና ከግድቡ ሁለተኛ ዙር የውሃ ሙሌት ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀየር ምክንያት እንደሆኑ ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና ተናግረዋል። ከህዳሴ ግድቡ ጋር በተያያዘ ኢትዮጵያ በአፍሪካ ህብረት መሪነት ለሚደረገው ድርድር የኮንጎን ግብዣ በመጠባበቅ ላይ መሆኗን ገልጸው ይሁንና ኢትዮጵያ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል። ኬኔዲ አባተ ዝርዝሩን ያሰማናል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በወቅታዊ ጉዳዮች ዙሪያ በዛሬው ዕለት በሰጡት መግለጫ በኢትዮጵያ ያለው የፖለቲካ ምህዳር በተለይም ዓለም አቀፉ ማህበረሰብ ለኢትዮጵያ ያለው እይታ እየተቀየረ መምጣቱን ገልጸዋል። ይህ እንዲሆን ካደረጉ ጉዳዮች መካከል ስድስተኛው ጠቅላላ ምርጫና የህዳሴው ግድብ ሁለተኛ ዙር የውሃ ሙሌት እንደሚጠቀሱ ያነሱት አምባሳደር ዲና ከሁለቱ ጉዳዮች ጋር በተያያዘ በሀገሪቱ ይከሰታሉ ተብለው የተጠበቁ መዘዞች አለመከሰታቸው ለፖለቲካው ምህዳር መቀየር ምክንያት እንደሆኑ ነው የተናገሩት።
አጠቃላይ አሁን እናንተም እንደምታውቁት የፖለቲካል ላንድስኬፑ እየተቀየረ ያለበት ሁኔታ ነው ያለው። ይሄን የቀየሩ ትላልቅ ነገሮች አሉ። አንደኛው ምርጫ ነው። ከምርጫ በፊት የነበረው ፖለቲካል ላንድስኬፕ አገር ይፈርሳል፣ በአጭር ጊዜ ውስጥ ወደ ሲኦል ትቀየራለች አገሪቷ የሚል ስፔኩሌሽን ሁሉ ጭምር ነበራቸው። ዲዛስተር ነው የተባለው ነገር ኢትዮጵያ ሕዝብ ምርጫ ሳይሆን ሬፈረንደም በሚመስል መልኩ አሳይቷል። ያ በጣም አሳፍሯቸዋል። ስለዚህ ሪቲንኪንግ ይፈልጋሉ። የድሮ ነገር ማብራት አይቻልም። ከዛ በኋላ ዝም ነው ያሉት። ምርጫውን በተመለከተ ምንም መጽሐፉም ዝም ቄሱም ዝም አይነት የሚሉት አይነት ነገር። አሁን ግን እንደዛ መቀጠል ስለማይችሉ አንዳንዶቹ እንኳን ደስ ያላችሁም ማለት ጀምሯል። ከትላልቆችም ሀገሮች እንኳን ደስ ያላችሁ ብሏል። አሁን አክኖሌጅ ማለት ጀምሯል ማለት ነው። ምክንያቱም ሳይወዱ በገዱ። ሌላው ላንድስኬፑን የቀየረው ትልቁ ነገር የህዳሴ ግድብ ሙሌት። እሱን ዩኒሌተራሊ ከሞላችሁ በተለይ ጉዳዩ የሚመለከታቸው ዋናዎቹ ሀገሮች ወዮላችሁ፣ በቃ መቀመቅ ነው የምንከታችሁ እስከ ማለት ድረስ የሄዱበት ሁኔታ ነው ያለው። ትሬተን ማድረግ መፎከር ያለ ነገር ነው። አይ ቲንክ ይሄኛውም የፖለቲካል ላንድስኬፑን ቀይሮታል።
በትግራይ ክልል ካለው ሁኔታም ጋር በተያያዘ ነገሮች በዓለም አቀፉ ማህበረሰብ ከሚጠበቁት በተቃራኒው መሆናቸውን ነው አምባሳደር ዲና የገለጹት። በአሁኑ ወቅት ያለው ግጭት እንደሚታሰበው የአማራና የትግራይ ክልሎች አለመግባባት የሚንጸባረቅበት ሳይሆን በእርሳቸው አገላለጽ የመላው ኢትዮጵያ ጉዳይ መሆኑንና ኢትዮጵያውያን በማንነቶቻቸው እንደ ተለያዩ ቢታሰብም ከግጭቱ ጋር በተያያዘ የህዝቡ አንድነት እየተጠናከረ መምጣቱን የተናገሩት ቃል አቀባዩ ይህም የፖለቲካ ምህዳሩን በመቀየር የመንግስትን ተሰሚነት እንደሚጨምር አብራርተዋል።
የቀረች አንድ የተንጠለጠሉባት ነገር አለች። እቺ የሰሜኑ ጉዳይ ናት። እሷም አሁን መልክ የምትይዝ ይመስለኛል። መልክ የሚይዘው ሲሳሪ ዩኒላተራል ነው፣ ሌላው ሳይድ ቢቀበለው በሚል ነው። አልቀበልም ሌላው ሳይድ ካለ የሚቀጥለው አሁን ሊሆን እየሆነ ያለው ነገር ነው የሚሆነው። ይህን በአጭር ጊዜ ውስጥ የምናየው ይመስለኛል። ሲንግል አውት አድርጎ ሁለት ሚሊሻ ጉዳይ አድርጎ ሲያዩት የነበረውን ነገር አሁን የኢትዮጵያ ህዝብ ጉዳይ ሆኗል። ዛሬም እያየን ያለ ነው። ከተማችን ውስጥ እሱ ነው። እዛ ቅርብ ያለ አማራ ሚሊሻ የሚባልም የለም። አሁን አማራ ሚሊሻ ጉዳይ አይደለም። አሁን ጥሩ ነገር በመጥፎ ነገር ተሸፍኖ ይመጣል። ህዝቡን አንድነት እዚህ እየፈጠረ ያለበት ሁኔታ ነው ያለው። ስለዚህ እንትኑ ይቀየራል፣ ጨዋታው ማለት ነው። ይሄ ጊዜ ጉዳይ ነው። ኦልሬዲ አሁንም ጨዋታውን ለመቀየር ሙዚቃውን ቶሎ አይቀይሩትም። መሀል ዝም ብለው ትንሽ ቆይተው ነው የሚቀይሩት። ልክ አይደለም ስትል ቆይተ በአንድ ጊዜ ተነስተ ነጩን ቀይ አትልም ወይም ጥቁር አትልም። ስለዚህ ይሄ በሂደት ይሆናል። ይህን ኦልሬዲ እየጠበቅን ያለ ነው። ከዚህ ቀደም ጆሮ ያልሰጡን ሰዎች አሁን ሆፕፉሊ ጆሮ ይሰጡናል ብለን ተስፋ እናደርጋለን። ምክንያቱም ሁኔታዎች ተቀይሯል።
ዓለም አቀፉ ማህበረሰብ በተለይም ምዕራባውያን ሀገራት ኢትዮጵያን በማጨናነቅና በማዋከብ አላስፈላጊ ጫና በመፍጠር ላይ እንደሚገኙ የኢትዮጵያ መንግስት በተደጋጋሚ መግለጹ ይታወቃል። በአውሮፓ ህብረት አቅራቢነት በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ መንግስት ላይ ያተ ያተኮረ የውሳኔ ሐሳብ በቅርቡ መጽደቁም የሚታወስ ነው። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በአዲስ አበባ ባደረጉት ውይይት ህብረቱ በኢትዮጵያ ላይ ጫና ከመፍጠር እንዲቆጠብ መግለጻቸውንም አምባሳደር ዲና በዛሬው መግለጫቸው አንስተዋል።
ክቡር አቶ ደመቀ ከአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ጋር በዚሁ ተገናኝተው ውይይት አካሂደዋል። ለኚው ዙክ የአውሮፓ ህብረት የኢትዮጵያን ወቅታዊ ሁኔታ በሚገባ መረዳት እንዳለበት፣ ኢትዮጵያን ለአላግባብ ጫና መፍጠር እንደሌለበትና በኢትዮጵያ ውስጥ የሚደረጉትን ገንቢ ጥረቶችን መደገፍ አለበት በሚል ነው የገለጹላቸው። እኚህም ቦይም ፖዚቲቭሊ ነው ንግግሩን የተከታተሉት። ሆፕፉሊ ሄደው አላስፈላጊ ፕሬዠር እኛ ላይ አይሰራም የሚለውን ነገር እዛ እንደሚያስተጋቡ እንገምታለን።
ከህዳሴ ግድቡ ጋር በተያያዘ በአፍሪካ ህብረት መሪነት የተጀመረው ድርድር እንዲቀጥል በተመድ የጸጥታው ምክር ቤት በተመረጠው መሰረት ኢትዮጵያ ለድርድሩ የኮንጎን ግብዣ በመጠባበቅ ላይ መሆኗን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ገልጸዋል። ይሁንና ኢትዮጵያ ከግድቡ የውሃ ሞላልና አስተዳደር ባለፈ ለአንዴና ለመጨረሻ ጊዜ የሚባል ስምምነት ፈጽሞ እንደማትቀበል ጠቁመዋል።
ይሄ ባንዲንግ አግሪመንት የሚባለው እኮ ባደረሱን አንስተሳሰት አግሪመንት ላይ እንደርስም አይደለም የተባለው በእኛ በኩል አንዴና ለመጨረሻ ጊዜ የሚባል ስምምነት የለም። ባለም ላይ አልተፈጠረም ነው። ሆሊካው የለም። ማይቀየር ነገር የለም ነው። ከህዳሴ ግድብ ውጪ ሌላ ነገር መስራት አታስቡ ማለት አገራችሁ ውስጥ እናንተ ሪሶርስ ከዚህ በኋላ መጠቀም አትችሉም የሚለው ነገር በጣም አሳዛኝ ነው። እንደዛ አይባልምና እሱን ነው እንጂ አግሪመንት ማን ችግር አለ? አሁን በኢትዮጵያ በኩል ያለው ፖዚሽን እኮ ግልጽና ግልጽ ነው። አሞላሉ ላይ እንነጋገር። ሙሊቱና ሙሊቱ አስተዳደር ሰባት ጊዜ ነው መሞላት ያለበት። ሁለተኛ ተሞልቷል። ከዚህ በኋላ አምስት ይቀራዋል። እንዴት እንደምንሞላ ዳታ እየተቀያየር እየተቻቻልን እየተጠቃቀምን እንሂድ የሚል ነው። እና ኮንጎዎች በሚወጠሩን ጊዜ ወደ ድርድሩ እንሄዳለን ሻንጣ ይዘን። እስከዛ ግን እኛ ድርድቡን እየሞላን ተርባይኑን እንዲሰራ እንሰራለን።
በትግራይ ክልል የሰብአዊ ድጋፍ ለሚያቀርቡ አካላት የአየር በረራ መፈቀዱንም ያስታወሱት አምባሳደር ዲና በረራዎች ከአዲስ አበባ መጀመራቸውንም ተናግረዋል። ሰብአዊ ድጋፍ በተሽከርካሪ ለማቅረብ በአፋር በኩል የሚደረገው ጥረት ግን በህወሓት ጥቃት ምክንያት መስተጓጎሉን ያነሱት የህወሓት ቃል አቀባይ ጌታቸው ረዳ በድርጅቱ የሚመራው ኃይል በአፋር በኩል ጥቃት መፈጸሙን አምነው ይህ ጥቃት በአፋርና በትግራይ ወሰን አካባቢ የነበሩ የኦሮሚያ ልዩ ኃይል አባላት ላይ ያነጣጠረ እንደሆነ መግለጻቸው ቸውን AFP መዘገቡ ይታወሳል። ሌላው አምባሳደር ዲና በመግለጫቸው ያነሱት ነጥብ በችግር ላይ የሚገኙ ኢትዮጵያውያንን ከሳውዲ አረቢያ የማስመለስ ተግባር መቀጠሉን ሲሆን እስካሁን ከ130 በላይ በረራዎችን በማድረግ ከ41000 በላይ ዜጎች መመለሳቸውን ገልጸዋል። ከሳውዲ ጋር በተደረገው ስምምነት መሰረት ወደ ሀገር ቤት ለመመለስ ታቅዶ የነበረው 40000 ዜጎችን ቢሆንም የሳውዲ መንግስት የሚገፋቸውና ከሀገሪቱ የሚያስወጣቸው ዜጎች ቁጥር ግን መጨመሩን ነው የተናገሩት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመስግነን ወደ ተከታዩ ዘገባ እንለፍ። የሶማሊያ አሸባሪ ቡድን አልሸባብ ከሚቀጥለው ሳምንት ጀምሮ በሶማሊያ በሚደረገው ምርጫ ህግ አውጪ የምክር ቤት አባላትን ለመምረጥ ከየአካባቢው ማህበረሰብ በተሰየሙ ተወካዮች ላይ ጥቃት እንደሚሰነዝር አስጠንቅቋል። የቪኦኤ ዘጋቢ መሐመድ ካዬ ተከታዩን ዘገባ ከሞቃዲሾ አድርሶናል። ደረጀ ደስታ ያቀርበዋል።
እስላማዊው የአልሸባብ ታጣቂ ቡድን በአፍሪካ ቀንድ ሶማሊያ የሚካሄደውን መጪውን ፕሬዝዳንታዊና የህዝብ ተወካዮች ምርጫ እንደሚያውክ አስጠንቅቋል። የቡድኑ መሪ መሐመድ አቡ ኡቤዳ ባለፈው ማክሰኞ እንደተናገረው የምርጫውን ሂደት የሚቃወም መሆኑን ገልጾ በመራጭነት የሚሳተፉ ተወካዮችንም አስጠንቅቋል።
ሐኩከት ሶማሊና ባላንቃዴዳ ኢዲን ፊደናያን አይዩ ሆራይሶ ኢና ዳኻሉ ሄሪ ዶንታን
በመራጭነት የተወከሉ ተወካዮች ቃል በተገባላቸው ገንዘብም ሆነ በሚስጥራዊ የድምጽ አሰጣጥ በመሳሰሉት መደለል የለባቸውም። እንደ አውሮፓውያን አቆጣጠር በ2017 በተደረገው ምርጫ የተሳተፉት ልዑካን የገጠማቸውን እጣ ማስታወስ ይገባቸዋል። አንዳንዶቹ የተገደሉ ሲሆን አንዳንዶቹ አሁን ድረስ በፍርሃት ውስጥ እየኖሩ ነው።
እንደ አውሮፓ አቆጣጠር በ2017 በተካሄደው ምርጫ በመራጭነት ከተወከሉት ውስጥ ለተገደሉት በርካታ ሰዎች አልሸባብ ኃላፊነቱን መውሰዱን አስታውቋል። የቡድኑ መሪ ኡቤዳ አሁንም በዘንድሮ ምርጫ በመራጭነት እንዲሳተፉ የተወከሉ ሁሉ ውሳኔያቸውን እንዲመረምሩና የአልሸባብን ማስጠንቀቂያ የሚጥሱ ሰዎች ደህንነታቸው አደጋ ላይ መሆኑን እንዲገነዘቡ አስጠንቅቋል። ምርጫው የሚጀምረው በሚቀጥለው እሁድ ሲሆን ከየጎሳው ማህበረሰብ የተወከሉ 54 ተወካዮች ለህዝብ ተወካዮች ምክር ቤት ይመረጣሉ። የቀድሞው የሶማሊያ ደህንነት ተቋም ምክትል ዳይሬክተር አብዲ ሰላም ጉሌድ በቅርቡ የወጣው ማስጠንቀቂያ በምርጫው ሂደት የሚሳተፉ ሰዎችን ለማስፈራራት የታቀደ ነው ይላሉ።
ትውልድ ፖሲፊካል ወስካዲሃይ አልሸባብ ወላጋ አካናያ ደልካና ወላጋ ሆሬናያ
ቡድኑ መጪውን ታሪካዊ ምርጫ አስመልክቶ የሰጠው ማስጠንቀቂያ በቀላሉ ሊታይ የሚገባው ነገር ሳይሆን የተቀናጀ መላሽ የሚሻ ነው። ምንም እንኳን ማስጠንቀቂያው በምርጫው ሂደት ላይ ተጽዕኖ ሊኖረው ቢችልም በአፍሪካ ቀንድ የሚካሄደውን ዲሞክራሲያዊ ሂደት የማስቀረት ዓላማው ግን የሚሳካለት አይሆንም።
የሶማሊያ የጸጥታ አስከባሪ ኃይሎች ሶማሊያ ውስጥ ካሉት የአፍሪካ ህብረት ኃይሎችና አሚሶም ጋር በመተባበር የምርጫውን ሂደት እና ደህንነት ሰላም የተጠበቀ መሆኑን ለማረጋገጥ እየሰሩ መሆኑን ተመልክቷል። በሶማሊያ ጠቅላይ ሚኒስትር ጽፈት ቤት የደህንነት ዋና አማካሪ የሆኑት አብዲ ደርሺ በቅርብ የተሰነዘረውን ዛቻና ማስፈራሪያ ለመመከት የማይፈነቀል ድንጋይ አይኖርም ይላሉ።
ወርታስ ላይ ወቀፈር እሱ ኦሩንቲ ኩሶፎን ለሶማሊ ዶርሺ ዲውለኒመዴ
የታጣቂውን የአልሸባብ ቡድን አስመልክቶ ያለው የፌዴራሉ መንግስት ፖሊሲ በጣም ግልጽ ነው። ስለዚህ ተሸንፈው ከሀገሪቱ ይወገዳሉ። በመላ ሀገሪቱ ምርጫ የሚካሄድባቸውን አካባቢዎች በሙሉ ደህንነታቸው የተጠበቀ ለማድረግ የወጣ የደህንነት እቅድ አለ።
በምርጫው ሂደት ላይ በነበረው አለመግባባት የሶማሊያ ምርጫ ለአንድ ዓመት ያህል መዘግየቱ ይታወሳል። ህጋውጪዎቹ የፕሬዝዳንት መሐመድ አብዱላሂ ፎርማጆን የስልጣን ዘመን ለማራዘም ጥረት ቢያደርጉም በተቃዋሚዎችና ከዓለም አቀፉ ማህበረሰብ በተነሳ ተቃውሞ ሙከራው ሊቀለበስ ችሏል።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለውስዳችኋለን። ዩናይትድ ስቴትስ ካለፈው ሳምንት ወዲህ በአማካኝ በእለት ከ26000 በላይ አዲስ የኮቪድ-19 ተያዦች ቁጥር ማስመዝገቧ ታውቋል። ይህም ከአንድ ወር በፊት ከነበረው ቁጥር ከእጥፍ በላይ መሆኑ ተገልጿል። ከተመዘገቡት የኮቪድ-19 ተያዦች 80% የሚሆኑት እጅግ በጣም ተላላፊ በሆነው ዴልታ የተባለው ዝርያ እንደተያዙ ተነግሯል። አንዳንድ ቡድኖች ስለ ክትባቱ አሉታዊ አመለካከት የያዙት በሚነዙት የተሳሳቱ መረጃዎች ምክንያት መሆኑ ተገልጿል። በዋይት ሃውስ ቤተ መንግስት የአሜሪካ ድምጽ ዘጋቢ ፓትሲ ዳስኳራ የባይደን አስተዳደር በአዲስ መልክ ያገረሸውን መዛመት ለመከላከል የቀየሰውን ስትራቴጂ በዘገባዋ ተከታትለዋለች። አዳነች ሳህየ ታቀርባለች።
በአንዳንድ የዩናይትድ ስቴትስ ከተሞች የኮቪድ-19 ቫይረስን ለመከላከል በመጠጥ ቤቶችና በምሽት ክበቦች ተደንግገው የነበሩት ገደቦች ሙሉ በሙሉ ተነስተዋል። ነገር ግን በፍጥነት የሚዛመተው ዴልታ የሚል ቅጽል ስም የተሰጠው የኮቪድ ቫይረስ አይነት በተለይም የመከተብ ፍላጎት በሌላቸው ሰዎች አካባቢ እየጨመረ መሄዱ ተገልጿል። የባይደን አስተዳደር ያልተከተቡት ሰዎች ወረርሽኝ ብሎታል። ዶክተር ሮቸል ቫለንስኪ የበሽታ መቆጣጠርና መከላከል ማዕከል ስራ አስኪያጅ ናቸው።
Unvaccinated people are at risk.
ያልተከተቡ ሰዎች አደጋ ላይ ናቸው። ሙሉ በሙሉ የተከተቡ ሰዎች ግን በአጠቃላይ ደህና ሁኔታ ላይ ይገኛሉ።
መንግስት ሰዎች እንዲከተቡ ሲል ከክፍያ ነጻ የሆነ ክትባት በየቦታው ያዘጋጀ ቢሆንም እስካሁን ባለው ጊዜ ሙሉ በሙሉ የተከተቡ ሰዎች ብዛት 49% ብቻ መሆኑን የመንግስት አሃዝ ያመለክታል። አክሲዮስ አይቱሶስ በቅርቡ ባቀረበው የድምጽ መለኪያ አሃዝ መሰረት በጥናቱ ከተሳተፉት ጎልማሶች 30% እንዳልተከተቡ ተገልጿል። ከነሱም ግማሽ የሚሆኑት ምንጊዜም ቢሆን እንደማይከተቡ ግልጽ አድርገዋል። የድምጽ መለኪያውን አሃዝ ያወጣው አክሲዮስ አይቱሶስ ኃላፊ ክሪስ ጃክሰን
There's a wide range of reasons given for not wanting to get the vaccine.
ሰዎች መከተብ የማይፈልጉበት ሰፊ ይዘት ያላቸው ምክንያቶች አሉ። በአጠቃላይ ለመናገር ክትባቱን በሚመለከት የሚሰማቸው የደህንነት ጉዳይ ነው የሚነሳው። የኮሮና ቫይረስ አደገኛነትን አቅልሎ ከማየት ጋር ተደምሮ ማለት ነው።
አሁን እንደሚያመለክተው ጸረ ክትባት የሆኑት ግለሰቦች በዋነኛነት መረጃ የሚያገኙት ከአማራጭ የሚዲያ ምንጮች ነው። እነዛ አማራጭ ምንጮች ደግሞ ብዙውን ጊዜ ስለ ጤና ጉዳይ የተሳሳቱ መረጃዎች የሚነዙ ናቸው ተብሏል። የዩናይትድ ስቴትስ ሰርጀን ጀነራል ወይም የህዝባዊ ጤና አገልግሎት ኃላፊ ቪቬክስ መርፊ ስለ አደገኛነቱ አስጠንቅቀዋል።
Misinformation has led people to resist wearing masks in high-risk settings. It's led them to turn down proven
የተሳሳተ መረጃ የወረርሽኙ መዛመት አደጋ ባለባቸው አካባቢዎች የአፍና የአፍንጫ መሸፈኛ ጭንብል እንዳያደርጉ አግዟል። በተግባር የተረጋገጠ ህክምና እንዳያደርጉ ምክንያት ሆኗል። ላለመከተብ እንዲወስኑም አድርጓል።
ክትባቱ የርዕዮተ ዓለም ልዩነት አስከትሏል። ዋሽንግተን ፖስት ጋዜጣና ኤቢሲ የቴሌቪዥን ጣቢያ በህብረት በቅርቡ ባወጡት የመለኪያ አስተሰረት 86% የሚሆኑ ዲሞክራቶች ቢያንስ አንደኛውን ዙር ተከትበዋል። ሪፑብሊካውያን ግን 45% ብቻ ናቸው የተከተቡት። አሁን ግን የሪፑብሊካዊ ፓርቲ አመራር ደጋፊዎቹ እንዲከተቡ እያበረታታ መሆኑ ተገልጿል። በህግ መወሰኛው ምክር ቤት ሪፑብሊካዊ የወዳን መሪ ሚች ማኮኔል
I want to encourage everybody to do that and to ignore all of these other voices.
ሰው ሁሉ እንዲከተብ ማበረታታት ፈልጋለሁ። መጥፎ ምክር የሚሰጡትን ሌሎች ድምጾች አትስሙ።
ለወራት ያህል የጆ ባይደን አስተዳደር ዓለም አቀፉን ወረርሽኝ ለመጣት የሚያደርገውን ጥረት ሲቃወሙ የቆዩት ሪፑብሊካውያን አሁን ሰዎች እንዲከተቡ ሲመክሩ ማየት በቀላሉ የማይታይ ለውጥ ነው። ከዚህ ጋር በተያያዘ ቢያንስ 2 የተከተቡ የዋይት ሃውስ ቤተ መንግስት ሰራተኞች በኮቪድ-19 ቫይረስ ተይዘዋል። ከ50 በላይ ከሆኑ ባለፈው ሳምንት ዋሽንግተንን ከጎበኙ የቴክሳስ ክፍለ ግዛት ተወካዮች ጋር ከተገናኙ በኋላ በቫይረሱ እንደተያዙ ታውቋል።
ዘጋቢዎቻችንን እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንወሰዳችሁ። የታላቁ ህዳሴ ግድብ ሁለተኛ ዙር ሙሌት መጠናቀቅ ግብጽ እና ሱዳን መራሹን ዓለም አቀፍ ጫና ያለዝበዋል ሲሉ ምሁራን ገለጹ። ለኢትዮጵያውያንም የኩራት ምንጭና የአንድነት ስሜት መፍጠሪያ ይሆናል ብለዋል። አዲስ ቸኮል ተጨማሪ አለው።
ባህረማያና ድሬዳዋ ዩኒቨርሲቲ የሚያስተምሩ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁራን የታላቁ ህዳሴ ግድብ ሙሌት ለኢትዮጵያውያን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ፋይዳ ያለው ነው ብለዋል። ባህረማያ ዩኒቨርሲቲ ማህበራዊ ሳይንስ መምህሩ አቶ መገርሳ ነገራ ግድቡ ለኢትዮጵያውያን ሁሉ የኩራት ምንጭ ነው ብለዋል።
የኢትዮጵያ ህዳሴ ግድብ ሁለተኛ ዙር እንደ ተጠናቀቀ ተገልጿል። ይሄ በጣም ኢትዮጵያውያንና አንዚጎቿን የሚያኮራ እንደውም ደግሞ ኢትዮጵያን ይሄን ግድብ እንዳይሞላ እንዳይሰራም ቀን ከሌሊት የሚሰሩትን ትልቅ ትምህርት ያስተማራቸው ነው ብዬ ነው የሚያምነው። ስለዚህ ግድቡ ከማህበራዊ አንፃር ትልቅ እንድምታ ነው ያለው የምል ነው ያለኝ። ምክንያቱም አንደኛ ይሄ ግድብ ሁሉንም የኢትዮጵያ ዜጎች ያለ ፖለቲካ አመለካከት የተለያዩ ልዩነቶች እንዳሉ ሆኖ በአንድነት በጋራ የሚሰሩት ነው። ሁለተኛ ደግሞ ለወደፊት ኢትዮጵያ ለማደግ ካላት ፍላጎት አንፃር ፍላጎት ብቻ ሳይሆን በተግባርም ለማደግ ትልቅ መሰረት የምትል ብዬ ነው የሚያስበው። ስለዚህ ይሄ በጣም የሚያስደስት ትልቅ ኩራት የሚፈጥር ነው ብዬ ነው የሚያስበው።
ግድቡ ካለው ማህበራዊ ፋይዳ ባሻገር ከታላቁ ህዳሴ ግድብ ጋር በተያያዘ ኢትዮጵያ እየደረሰባት ያለው ዓለም አቀፍ ጫና በከፊል እንደሚቀንስ ነው አቶ መገርሳ የሚናገሩት።
ግድቡ ሞልቶ ከሞላ በኋላ የፖለቲካው ጫና ሊቀንስም ሊጨምር ይችላል የሚል እይታ ነው ያለኝ። በአንድ በኩል ሊቀንስ ይችላል የሚልበት ምክንያት ግድቡ ሁለተኛ ዙር ሞልቶ ውሃው አለመቀነሱ ወይም ደግሞ የውሃው ፍሰት ቀንሶ ግብጽና ሱዳን ላይ ያን ያህል ጫና አለማሳደሩ በፖለቲካ በኩል ያለው ጫናን ሊቀንስ ይችላል። በሌላ በኩል ደግሞ በተለይ ደግሞ ከግብጾች የፖለቲካ ጫና አሁንም ሊቀጥል ይችላል። ምክንያቱም ግብጾች ከመጀመሪያው ጀምሮ ጉዳዩን የውሃ ጉዳይ ብቻ ሳይሆን አፍሪካ ቀንድና ምስራቅ አፍሪካ የበላይነት ጉዳይ ወይም ደግሞ ሄጀሞኒ የመሆን እንደገና ደግሞ የጂኦፖለቲካል ግንፍካት ጋር አያይዘው ነው የሚያዩት። ከዚህ አንጻር ግድቡም ተሞልቶ የሚያገኙትም ውሃ ያው ሆኖ የፖለቲካ ጫና ሊቀጥል ይችላል።
በድሬዳዋ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህርና የትምህርት ክፍሉ ኃላፊ አቶ አሰፋ ካፋም በዚህ ረገድ ተመሳሳይ ሀሳብ ነው ያላቸው። ሆኖም ጫና አድራጊዎቹ ግብጽና ሱዳን ብቻ አይደሉም ባይ ናቸው አቶ አሰፋ።
የግብጽና የሱዳንን በተመለከተ ወይም የዓለም አቀፍ ተቋማትንም አንድ ላይ በተመለከተ በእርግጠኝነት ከዚህ በኋላ እየሰደሩ ያሉትን ተጽዕኖ ያቆማል ይቆማሉ ወይም ያቆም ብሎ መደምደም አይቻልም። ግን ምንድነው አንድ መረዳት የምንችለው ነገር ግድ ነው በቃ አሁን በተጨባጭ ኢትዮጵያ እየፈየሽ ነው፣ ግድቡን እየሞላች እያፈየሽ ነው፣ የምትፈልገውን ነገር እያሳካች ነው። ስለዚህ ከዛ አንጻር ያላቸው ፍላጎት ወይም ደግሞ ማሳካት የሚፈልጉት ምኞታቸው ይቀንሳል የሚል ግምት መውሰድ ይቻላል። ምክንያቱም ምንድነው እነሱ አላማቸው ግድቡ እንዳይሰራ ነው፣ ትልቁ አላማቸው እኛ ብቻ እንጠቀም የሚል ነው። ምናልባትም ደግሞ በጃዙር በግብጽና በሱዳን ጀርባ የሚመጡ ደግሞ ሌሎች የአውሮፓና አሜሪካን የመሳሰሉ ሀገሮች ሊኖሩ ይችላሉ። ምክንያቱም በቀጠናው በቀጣይ ጊዜያት ኢትዮጵያ የበላይነቷን ትይዛለች የሚል የቅርብ ጊዜ ሀሳብ አላቸው። ስለዚህ ኢትዮጵያ የበላይነቷን እዛጋ እንዳትይዝ ይሄ የዓለም አቀፍ የፖለቲካ ስርዓቱን በራሳቸው መንገድ ቅርጽ ለማስያዝ የሚሞክሩበት ሁኔታ አለ።
አቶ አሰፋ አያይዘው ሙሌቱ ኢትዮጵያ የፈለገችውን ነገር ሉዓላዊነቷን ሳታስደፍር ለማሳካት እንደምትችል ማሳያም ጭምር ነው ብለዋል። ግድቡ አሁን ባለው አቅምም ቢሆን ከጎረቤት ሀገራት ጋር ለመተሳሰርና ዲፕሎማሲያዊ ትርፍ ለማግኘት እንደሚጠቅም ጭምር ነው አቶ መገርሳ የሚናገሩት።
ታላቁ የኢትዮጵያ ህዳሴ ግድብ በጣም ትልቅ ወይም ደግሞ ግዙፍ ፕሮጀክት ነው። ይህ ግዙፍ ፕሮጀክት ደግሞ ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን የማተሳሰር አቅም ያለው በጣም ግዙፍ የሆነ የታላቁ ኢትዮጵያ ህዳሴ ግድብ ቀርቶ እነ ተከዜ ግድብ እና ሌሎቹ ራሱ የአፍሪካ ሀገራትን በተወሰነ መልኩ የማስተሳሰር የመተባበር ስሜት እንዲፈጠር አድርጓል። ለምሳሌ የቡሩንዲ መንግስት ባለፈው የኢትዮጵያ ህዳሴ ግድብን በጉጉት ነው የምንጠብቀው፣ ምክንያቱም የታላቁ ኢትዮጵያ ህዳሴ ግድብ ለእኛ የሀይል አቅርቦት እንድንገዛ ያስችለናል የሚል ቀና የሆነ አመለካከት ይዞ እንትን ስሎ ነበር እና ከኢኮኖሚ አንጻር አንደኛ ሀገር ውስጥ ብዙ በሀይል እጥረት በተለያየ ምክንያት በግማሽ የሚሰሩ ፋብሪካዎች ወይም ደግሞ ኢንዱስትሪዎች በሙሉ አቅማቸው እንዲሰሩ ያደርጋል። ይህ ደግሞ ለወጣቱ የስራ እድል ይፈጥራል። ከዛ ባለፈም ደግሞ ኢትዮጵያ ከምታመነጨው ላይ የተወሰነውን ለሌሎች ሀገራት በአንድ በኩልም ዲፕሎማሲ ነው፣ በሌላ በኩልም ደግሞ የኢኮኖሚ ገቢ ማስገኛ ነው።
አቶ አሰፋም የአቶ መገርሳን ሀሳብ ደግፈው የግድቡ ኢኮኖሚያዊ አስተዋጽኦ በራሱ ለሌላ ተጽዕኖ ፈጣሪነት መሰረት ይሆናል ይላሉ። ግብጽ የአስዋን ግድብና የመስኖ ፕሮጀክቶቿን ተግባራዊ በማድረግ ኢኮኖሚያዊ አቅሟን ማሳደግ በመቻሏ ዓለም አቀፍ ተጽዕኖ ፈጣሪነቷ ተጠናክሯል የሚሉት አቶ አሰፋ ኢትዮጵያም የህዳሴ ግድቡን ተጠቅማ የምታገኘው ኢኮኖሚያዊ እድገት የዜጎችን ህይወት ከማሻሻል ባሻገር ተጽዕኖ ፈጣሪነቷ እንዲጨምር አስተዋጽኦ ይኖረዋል ይላሉ። የዛሬ 11 ዓመት የተጀመረው የኢትዮጵያ ህዳሴ ግድብ ግንባታ ሲጠናቀቅ 6000 ሜጋዋት ኤሌክትሪክ ኃይል ያመነጫል የተባለ ሲሆን የሁለተኛ ዙር ያው ሙሌቱን ተከትሎ በአመት 700 ሜጋዋት ኃይል ማመንጨት እንደሚችል ነው አስቀድሞ የተያዘው ቅድም ያመለከተው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። አድማጮች አሁን ባህልና ማህበረሰብ። በአዲስ አበባ ዩኒቨርሲቲ የኦሮሚኛ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፊሌ ጃለታ የኦሮሞ ፎክሎር ወይም አፈ ታሪክ በሚል በጻፉት መጽሐፍ ዙሪያ ከአምቦ ዘጋቢያችን ናኮር መልካ ጋር ቆይታ አድርጓል፣ እንደሚከተለው ይቀርባል።
ቤኩምታ የሚለውን ቃል ከሁለት ቃላት ማለትም ቤኩምሳ ማለትም እውቀትና ኡመተ በአማርኛ ህዝብ ከሚለው ቃላት በማጣመር ከሶስት ዓመት በፊት ለመጀመሪያ ጊዜ መጠቀማቸውን ገልጸዋል። በአዲስ አበባ ዩኒቨርሲቲ የአፋን ኦሮሞ ትምህርት ክፍል የፎክሎር መምህር የሆኑት ዶክተር ፊሌ ጃለታ የፎክሎር ምሁሩ እንደሚሉት ለአንባቢያን ባደረሱት በአፋን ኦሮሞ የጻፉት ቤኩምታ ኦሮሞ ስለተካተቱ መሰረታዊ ነገሮች በመግለጽ ስለ መጻፋቸውም አብራርተዋል። ዶክተር ፍሌ
ቤኩምታን የጁኔጋ ጅሩብ ጅሬኛ ኡመታ ከለቲ ሜሻዳን።
ቤኩምታ ማለት የህዝብን አኗኗር በቁሳዊ መገለጫዎች፣ በስርዓት፣ በአርት፣ በቅርጻቅርጽና በተረትና ምሳሌ እንዲሁም በተለያዩ መንገዶች የአንድን ህዝብ ደስታና ዘን፣ ፍልስፍናውን፣ ምጣኔ ሀብቱን፣ እምነትና ሃይማኖቱን፣ ባህልና ትውፊታዊ እሴቶቹን፣ ግጭትን የሚፈታበትን ዘዴዎችና ሌሎችንም በተመለከተ አንድ ላይ አጣምሮ የያዘ ማለት ነው። መጽሐፉም በዘርፉ ባሉ ምሁራን የአርቶት ስራ ተደርጎበታል። የኦሮሞን ፎክሎር በመግለጽ ደረጃም ግንባር ቀደም ይሆናል ብያምናለሁ ብለዋል። ዶክተር ፊሌ ቤኩምታ ሲሉ በአፋን ኦሮሞ ስያሜ የሰጡትን ፎክሎር አንዳንድ የአማርኛ መዝገበ ቃላት አፈ ታሪክ የሚል ፍቺ ሰጥተውታል። ተረትና ምሳሌ ሲልም እንዲሁ የሚያስረዳ መዝገበ ቃል አለ። የአፋን ኦሮሞ መዝገበ ቃላት ደግሞ ፎክሎርን አፎላ ሲሉ ይተረጉሙታል። ዶክተር ፊሌ ቤኩምታ ኦሮሞ በሰባት ምዕራፎች የተሰናዳ መሆኑን በመጠቆም ስለ ይዘቶቹም እንዲህ ገልጸዋል። ቤኩምታ ኦሮሞ ሰባት ምዕራፎች አለው። ምዕራፍ 1 ስለ ባህል ነው። ምዕራፍ 2 ራሱ ቤኩምታ ሲሆን አንዳንድ ሰዎች ፎክሎርን ማጥናት አስፈላጊ አይደለም ሲሉ፣ ሌሎች ደግሞ ፎክሎር መጠናት አለበት ይላሉ። ሁለቱም ላይ አታይን አስፈራያለው። ምዕራፍ 3 ስለ እምነት ነው። ሰዎች እምነትና ሃይማኖትን በተመለከተ ሲደነጋገሩ ይታያል። ስለዛ ብጅታ ነው ይጻፍኩት። ምዕራፍ 4 ስለ ስራት ሲሆን የገዳ ስራትን ጨምሮ ሌሎችን ማህበራዊ እሴቶች ላይ ትኩረት ያደረገ ነው። አምስተኛው ምዕራፍ ግጭቶችን የምንፈታበት ዘዴዎችን ይዳስሳል። በኦሮሞ ህዝብ ዘንድ በቤተሰብ ጎረቤት ዘመድ አዝማድ እንዲሁም ከሌሎችም ጎሳዎች ጋር ግጭት ሲኖር እንዴት እንደሚፈታ ያንጸባርቃል። ምዕራፍ 6 ስለ ባህላዊ ቁሶች ሲሆን ስለ ቁስ ብቻ ሳይሆን የማይዳሰሱ ነገሮች ላይም ትኩረት ያደርጋል። ሰባተኛው ምዕራፍ ደግሞ ኬሮግራፊን የሚመለከት ነው። የኦሮሞ መዝሙሮችና ዘፈኖች የሚሰሩበት ሁኔታና ሊይዙ ስለሚገባቸው ቀለም ይዳስሳል። በኦሮሞ አርት መካከለም ስላለው ችግርና መፍትሄውም ያስቀምጣል ብለዋል። የኦሮሞ ህዝብ ፎክሎር በአሁኑ ጊዜ ስላለበት ደረጃ ሲገልጹ አሁን ላይ የጠፋ ነው ያሉበትን ምክንያት ይተነትናሉ። ነገር ግን ተስፋ ሰጪ የሆኑ ሁኔታዎችም አሉ ሲሉ ያስረዳሉ ዶክተር ፍሌ። የአንድ ህዝብ ፎክሎር አድጓል ወይም ደግሞ ጠፍቷል ለማለት በዓለም አቀፍ ደረጃ የተቀመጡ መስፈርቶች አሉ። ከነዛ መካከል በከፊል ሙሉ በሙሉ ወይም የተወሰነው መጥፋት ሌሎችም አሉ። የኦሮሞን ፎክሎር ስታይ ሰፉ ወይም ግብረገብነት ጋር ተያይዞ አብዛኛው ጠፍቷል ማለት ይቻላል። እንደ ገዳ ስርዓት አንድ ጤነኛ ወጣት በቤተሰቡ ትከሻ ላይ ሆኖ ወይም ለምኖ የዕለት ጉርሱን ማሟላት የለበትም። መስራትና መልፋት ይተበቀበታል። የወደፊቱንም ህይወቱን እንዲው ማስተካከል ይገባዋል። ከእምነት ጋር ተያይዞም አብዛኛው ጠፍቷል። የእምነት እሴቶች በመጥፋታቸው ደግሞ የስነ ምግባር ችግሮች እየተስተዋሉ ይገኛሉ።
ና ኮርመልካና መሰግናለን። አድማጮች ስርጭታችንን ወደ ማጠናቀቁን ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስና መተማመንን ያጠፋል፣ ልማትን ያዳክማል፣ በዲሞክራሲያዊ ተቋማት የሚኖረውን እምነት ይሸረሽራል፣ ለድንበር ተሻጋሪ የወንጀል ተግባሮችም ያጋልጣል፣ የኢኮኖሚ እድገትን ያስተናክላል፣ የነጻ ውድድር መልክን ይቀይራል፣ በስራ ማካሄድ እንቅስቃሴ ላይ ወጪ ይጨምራል። የተባበሩት መንግስታት ድርጅት በገለጸው መሰረት ሙስና በዓለም ደረጃ የአንድን ሀገር ዓመታዊ ገቢ እስከ 5% የሚሆነውን ይውጣል። ሙስና ዘላቂና በዓለም ደረጃ ያለ ነው። በግልም ሆነ በመንግስታዊ ዘርፎች በደሃም ሆነ በበለጸጉ ሀገሮች ያለ ነገር ነው። ዋጋ መጨመርን በመንግስታዊ ዘርፍ ብዙም ዋለ ነው ያለማፍሰስን፣ በዝባዥ የሥራ ሁኔታን፣ የአየር ብክለትን፣ የውሃና የኤሌክትሪክ መብራት እጥረትን፣ የአካል ጥቃትን፣ አስተማማኝ ያልሆኑ መድኃኒቶችን፣ ህገወጥ የሆነ የዛፍ ቆረጣንና የጥሬ አለባ ስርቆትን ስለሚያካትት ውሎ አድሮ የሙስና ሰለባ የሚሆነው ህዝቡ ነው ይላል የዕለቱ ርዕሰ አንቀጽ። አያይዘው ርዕሰ አንቀጹ በሙስና ተግባሮች ይበልጥ የሚጎዱት ድሆች፣ ሴቶችና ችግር ላይ የወደቁት መሆናቸውን ይገልጻል። ባለፈው ግንቦት ወር የተባበሩት መንግስታት ድርጅት የጠቅላላ ጉባኤው ልዩ ስብሰባ አካሂዶ ነበር። ዓላማው ሙስናን ማስወገድ፣ ለመከታተል፣ ለፍርድ ለማቅረብ፣ ሙስናን ለመቅጣት እንዲሁም ዓለም አቀፍ ትብብርን ለማጠናከር የሚያስችሉ እርምጃዎች በመውሰድ በሙስና ላይ የሚደረገውን ትግል ለማፋጠን ነበር። እንደ አውሮፓ አቆጣጠር በታህሳስ ወር 2018 ዓ.ም በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 73/191 በግልጽ እንደሰፈረው ሁሉ አባል ሀገሮች እንደ አውሮፓ አቆጣጠር ሰኔ 2 ላይ የወደፊቱ ፍኖተ ካርታ በሚል ተግባር መር የሆነ የፖለቲካ አወጃ ማውጣታቸውን ርዕሰ አንቀጹ አስገንዝቧል። ይህ ሰነድ አሁን ያለውን ይዘት ያጠናክራል። በተለይም እንደ አውሮፓ አቆጣጠር በ2003 ዓ.ም የተባበሩት መንግስታት ድርጅት ያደረገው ጸረ ሙስና ስምምነት፣ ይህም በዓለም አቀፍ ደረጃ ብቸኛው አሳሪ የሆነ ጸረ ሙስና ስምምነት ነው። በአሁኑ ወቅት ዓለም ሙስናን ለማስወገድና ለመታገል ባለን የጋራ ጥረት ላይ ትኩረት አድርጓል ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ተናግረዋል። ዩናይትድ ስቴትስ ዓለም አቀፍ ጸረ ሙስና ማዕቀፍን መጠበቅ፣ ማጠናከርና ማደስ አለብን የሚል ጠንካራ እምነት አላት። ይህ የፖለቲካ ወጃም ሂደቱን የማደስ ወሳኝ የመጀመሪያ እርምጃ ነው። በሙስና ላይ የሚካሄደው ትግል እያንዳንዱ ሀገር የወቅቱን ግዴታዋን በመፈጸም ይጀምራል። በተለይም በተባበሩት መንግስታት ድርጅት ተሰፈረው ከሞላ ጎደል ዓለም አቀፍ ድጋፍ ያለው ጸረ ሙስና ውል ብለዋል አምባሳደር ሊንዳ ግሪንፊልድ። በአሁኑ ወቅት ለሁላችንም ተግዳሮት የሚሆነው እነዚህ እምነቶችን በተግባር ላይ የማዋል ጉዳይ ነው። የፖለቲካ ውጃችን አሁን ባለው ጸረ ሙስና ማዕቀፍ ላይ የተመሰረተ ነው። ቅድሚያ የሚሰጥባቸው ጉዳዮችንም ያንጸባርቃል። ጥንካሬያችንንና ድክመታችንን በመገንዘብ ግዴታዎቻችንን በተሻለ መንገድ ለማከናወን ይረዳናል ሲሉ አምባሳደር ቶማስ ግሪንፊልድ ማስገንዘባቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁን ዝግጅቶች አጠናቀን እንሰናበታችሁ ነው። ከመሰናበታችን በፊት ግን በዝግጅቶቻችሁ ላይ በእኛ በመናስተላልፈው ዝግጅት ላይ ያላችሁን አስተያየት በኢሜል አድራሻችን horn@voanews.com ላይ ላኩልን። በተጨማሪም @voanews የፌስቡክ ገጻችን ነው። ጥቆማ አስተያየት ካላችሁ በቀጥታ በፌስቡክ ገጻችን አሊያም ደግሞ በውስጥ መስመር ላኩልን። #voanews ብላችሁ ትዊተር ላይ ብትፈልጉን ታገኙናላችሁ። ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አካፍሉን። @voanews voanews.com ላይም በዌብሳይታችን ልታገኙን ትችላላችሁ። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም በእለቱ ስርጭት አቀናባሪያችን ብርሃን ኃይሉና በስርጭት መሐንዲሱ ሲድራ ስም እንሰናበታችሁ። ሳስተናግዳችሁ የቆየው ጽዮን ግርማ ነኝ። ሰላም፣ በደህና እደሩ።